ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 28 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መስከረም 28 ቀን 675 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? የሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
አሸባሪ ወያኔ ቡድን ከኮምቦልቻ ሐራ ገበያ ሲገነባ በነበረው የባቡር መስመር ላይ ከፍተኛ ጉዳት ያደረሰ መሆኑን ከአንዳንድ ምንጮች ከተገኘው ዜና መገንዘብ ተችሏል። ካዋሽ ኮምቦልቻ ሐራ ገበያ የባቡር ሐዲድ ለመዘርጋት በተጠቀደው መሰረት ግንባታው ሲካሄድ የነበረ ሲሆን ካዋሽ ኮምቦልቻ ያለው መስመር ግንባታ አልቆ ከኮምቦልቻ እስከ ሐራ ገበያ ያለው 120 ኪሎ ሜትር መስመር 80% የሚሆነው ተጠናቆ እንደነበር ተገልጿል። ለግንባታው ከተመሰረቱት አራት ካምፖች ውስጥ አራቱ በአሸባሪ የወያኔ ቡድን ታጣቂዎች ተወረው ከፍተኛ ውድመትና ዝርፊያ የደረሰባቸው መሆኑን የፕሮጀክቱ ኃላፊዎች ተናግረዋል። 268 ኤክስካቫተሮች፣ ዶዘሮች፣ ገልባጭ ተሽከርካሪዎች፣ ዳም ትራክና ሌሎች ማሽኖች የነበሩ ሲሆን የሽብር ቡድን አባላት የቻሉትን ዘርፈው ያልቻሉትን ያወደሙ መሆናቸውንም በተጨማሪ ተገልጿል። ከዚህ በተጨማሪ ፕሮጀክቱ ስራውን በማቆሙ ምክንያት ከ3000 በላይ ሰራተኞች ከስራ ውጭ መሆናቸውንም ተናግረዋል። አልፎ አልፎ አገዛዙ በሐሰት በአውሮፕላን ደበደብኩ እያለ ቢቀባጥርም ወያኔ በሰሜን ወሎ የሚፈጸመው የሽብር ተግባርና ውድመት እየተባባሰ በመሄድ ላይ ነው። የመከላከያ ተባለውም ጦር በየትም ቦታ ከወያኔ ጋር ጦር አለመግጠሙ የኮሎኔሉ አገዛዝ ጸረ አማራ አቋም ቁልጭ አድርጎ አጋልጧል። የአውሮፓ ህብረት ምክር ቤት በኢትዮጵያ ላይ አዲስ ውሳኔ ማስተላለፉ ተነገረ። የህብረቱ ምክር ቤት ያካሄደው ስብሰባ ተከትሎ ሐሙስ መስከረም 27 ቀን ባወጣው መግለጫ በኢትዮጵያ ያለው ሁኔታ በሚቀጥለው 3 ሳምንታት ውስጥ መሻሻል የማያሳይ ከሆነ በጦርነቱ ውስጥ ተሳታፊ ናቸው የተባሉ አካላት ላይ መሳሪያን ጨምሮ የተለያዩ ማዕቀቦች እንዲጣሉ ወስኗል። ማዕቀብ ከሚጣለባቸው መካከሎች ኮሎኔሉ አገዛዝ፣ ሻቢያ፣ የወያኔ ቡድን መሆናቸውም ተጠቅሷል። 27 ነጥቦች ያሉት የውሳኔ ሐሳቦች በ618 ድምጽ ሲደገፉ 58 ድምጽ ተአቅቦ ማድረጋቸውና ሁለት መቃወማቸው ታውቋል። ውሳኔው ጦርነቱ በአስቸኳይ እንዲቆም ሲጠይቅ ጦርነቱ የማይቆም ከሆነ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወደ ትግራይ የሰላም አስከባሪ ኃይል እንዲልክ ጥያቄ ቀርቧል። ህብረቱ በውሳኔው ወያኔ በወሎ በጎንደርና በአፋር የሚፈጸመውን የሽብር ዘመቻ በችለታ ማለፉ ለወያኔ ጸረ ኢትዮጵያ ተግባር ተባባሪ ያደርጋል። ሐሙስ የኢትዮጵያ አየር መንገድ ባወጣው መግለጫ ከጥቂት ቀናት በፊት በወያኔ በገንዘብ የሚገዛው የሲኤንኤን የዜና ተቋም ያሰራጨውን ዜና በብርቱ ተቃውሟል። አየር መንገዱ በጭራሽ ወዴትም ቦታ የጦር መሳሪያ አለማጓጓዙን ጠቅሶ ዓለም አቀፉ የትራንስፖርት ህጎችን እንደሚያከብርም ገልጿል። መግለጫው አየር መንገዱን ያጓጓዛቸው ቃዎች CNN በዘገበው ላይ በተጠቀሳቸው ሰነዶች ላይ የተጠቀሱ ምግብነት የሆኑ ቁሳቁሶች እንጂ ከዚያ ውጪ የተጠቀሱት ምስሎች የፈጠራ ናቸው ብሏል። በመጨረሻም CNN ያሰራጨውን የተሳሳተ ዘገባ እንዲያርምም አሳስቧል። ከዚሁ ጋር ተያይዞ የባይደን አስተዳደር ባለስልጣኖችና አንዳንድ የአሜሪካው ኮንግረስ አባላት የCNNን ዘገባ መሰረት በማድረግ ባየር መንገዱ ላይ ቁጣትና ማዕቀብ እንዲጥል እንዲሁም ባየር መንገዱ ኃላፊዎች ላይ ተመሳሳይ ማዕቀብ እንዲጣል ግፊት እያደረጉ መሆናቸውን ታውቋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ላስቲክ ቤት ሆኖልን ሮዝም እንጀራ አገር ልጣፋ ነው ሞተን ሞትን ፈራ። ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ ፍኖተዎች ሰላም ጤና ይስጥልኝ። የዘረኝነት ዛር ከማጓራት አልፎ ያገራችንን ምድር በንጹህ ደም እየነከራት መሆኑ ህሊና ያለውን ሁሉ የሚያስነባና ጥርስ የሚያስነክስ ነው። ከዛሬ 40 ከመናምን አመት አንስቶ ኢሃፓ የጎሳ ፖለቲካ ከፈፈልን ግጭትን የእርስ በርስ ግድያዎችን የሚቀፈቅፍ የፖለቲካ መቅሰፍት ያንድነት መርገም የድገት ጸር እንደሆነ አበክሮ ያሳሰባቸው ዛሬ ባይናችን ስር ቀን ከሌት እየተፈጸሙ ናቸው። ቀድሞ እነ ስብሐት በጠመንጃ እያፈራሩ ያንድ ቤተሰብ አባላት ሴቶችን እህትማማቾችን እየደፈሩ ይገሏቸው የነበረው ታሪክ በቁሙ እንዳለ በፋሽስቱ ወያኔ መንጋ ወጣቶች እንዳለ ተወርሶ በወሎና በደቡብ ጎንደር እየተፈጸመ ባለበት ሌላ ቀርቶ ድርጊቱን የሚያወግዝ የሰብአዊና የፖለቲካ ድርጅቶች ከኢሃፓ በስተቀር ማለት ይችላልው ሊከሰቱ አልቻሉም። በበኩሌ ለዚህ ምክንያቱ የምለው በኢትዮጵያ የፖለቲካ ትግልና የፖለቲካ ድርጅት ታሪክ በሀቅ ለኢትዮጵያ አንድነትና ለኢትዮጵያ ህዝብ የፖለቲካ ኢኮኖሚና ማህበረሰባዊ ነጻነቱን እንዲቀዳጅ ደሙን ያፈሰሰ ጋውን ይቆረሰ ከኢሃፓ በቀር አለመገኘቱ ነው። ቀድሞ ከነበሩት መይሶን እጫት ወዘተ ይባሉ የነበሩት የኋላ ኋላ እንደ አይጥ ወደየ ጎሳቸው ጉድጓድ መንደፋደፋቸውን ታሪክ የመዘገበው ሀቅን ማስተዋስ በአሁን ወቅት በትግልና በፖለቲካ ድርጅት ስም እየተፈጸሙ የሚገኙትን ውንብድናዎች መገንዘብ ይቻላል። የበርካታ ውሽልሽል ቡድኖች የጡት አባት በመሆን ህዝባዊ ትግሉ እንዲሽመደመድ ቀስተ ደመና ሰማያዊ እንዲሁም በስመጥሩ ሐኪም ይመራ የነበረውን መያድን ለማዳከም ካዲዎችን በመጠቀም ኢዴፓ የተባለ የወያኔ ተቀጽላ በማቋቋምና በተመሳሳይም ቅንጅት የተባለውን የተለያዩ ድርጅቶች ስብስብን በማፈራረሱ የመስፍን ወልደ ማርያም ሻጠር ከፍተኛ ነበር። ራሱን አንዴ ግንቦት ሰባት ሌላ ጊዜ ኢዜማ የሚለው ቡድን የአሜሪካው የስለላ ድርጅት የእጅ ስራ እንደሆነ መጠራጠር ተላላነት ይመስለኛል። በቅርቡም እነ ደመቀና ገዱ በሚስጥር የአማራ ህዝብ የመፍትን ከስቃሴዎችን ለማደንዘዝ አብን የተባለ የማደናጋሪያ ቡድን ማቋቋሙን ልብ ይሏል።
ብዙዎቹ ከዘረኛ ገዢዎች የሚነገራቸውን የሚሰጣቸውን መመሪያ መፈጸም በመሆኑ ህዝባዊ ትግሉን ከዘረኛ ገዢዎቹ ባልተናነሰ እየወጉት ይገኛሉ። ለምሳሌ ልደቱ የተባለው የወያኔ ደህንነት ሰራተኛ ሲሆን ያን የይስሙላ ቡድን መሪ ተደርጎ ትግሉን ከወያኔ ባልተናነሰ ሲገርል የነበረ መሆኑ ሊታወስ የሚገባው ነው። የዛሬ 3 አመት የድንበር ገዳዮች አማካሪ የሆነው ብርሃኑ ነጋ የተንኮታኮተው ትምህርትን አፈር እንዲያለብሰው መሾሙ ለሱ ጫማ ለሳመበት የተሰጠው ድርጎ በመሆኑ ይህን ክፉ እድል ያላገኙት እንደ ኢሃፓ አንጃ የመሰሉ ለምቦጫቸውን መጣላቸው በቅርብ ከመያውቃቸው ሰምቻለሁ። እስቲ እዚህ ላይ ታላቁ ባለቅኔ ኃይሉ ገብረ ዮሐንስ ገሞራው በ1959 ዓመተ ምህረት ለእስራትና ለግርፋት የዳረገችው በረከተ መርገም ከተባለችው ቅኔው የተነሳሁበትን ሐሳብ አጉልቶ አድምቆ ያሳየኛልና ተቃስኩት። አሃቲ ዓለምን ለሁለት በማረድ በሐሳብ ከፍላችሁ ነዋሪውን ፍጦር ስታቀጣቀጡት መርዝ ነስነሳችሁ በየራሱ ባህል በግሉ አስተሳሰብ በብሔሩ መንፈስ እንዳይኖር አርጋችሁ በዘመናት መሃል በዓለም ተገኝታችሁ የዝምብ ዲሞክራሲ የምስጥኩልነት የጅብል ጽግና በሚለው ዘያችሁ የሰውን ህሊና የአዳምን መንፈስ በውትብትብ ጠባይ ስለበከላችሁ አዳም ወማርቆስ ከነጭፍሮቻችሁ አዳም ወማርቆስ ከነጭፍሮቻችሁ የሜካው መሐመድ ጀሃነም ያግባችሁ ከጥንት ጀምሮ ስናየው የኖር ነው ሲነደ ሲቃጠል የሚስቅ እሳት ነው። ብልጽግና የሚሉን የጅቦቹን የናባዱላና ሽመልስ መሆኑን መዘንጋት አይኖርብንም። በዝምብ ዴሞክራሲ በጨረባ ምርጫ ህዝብን አፍኖ አጭበርብሮ መመረጡን የለፈፈው በጅቦች መንጋ የተከበበው ኦዴፓ የተባለው አረመኔ በመንጋ አጨብጫቢዎች ታጅቦ በፈላጭ ቆራጭነቱ መከፈሱ የመቀበሪያውን ጉድጓድ ከመማስ የሚቆጠር ነው። ይህ የጅቦች ብልግና በዙሪያው የተኮለኮሉ አድርባዮችን የሃፓን ከርተው የወጡትን መንቻካ አንጃዎችን ባጠቃላይ ተጎንባሾችን የሚያንቀላፋው የዳሎል ገሞራ አቃጥሎ ፈሽቶና አንፍሮ ይፍጃቸው። እነዚህ ህዝብን እያሳረዱና እያረዱ ለፈላጭ ቆራጭነታቸው ጮቤ ረግጠው የሚያስጨበጭቡትን ምድር አፋን ከፍታ ስቀጥት አድርጋቸው። በወያኔ ህጋራዊት በወያኔ ባንዲራ ኢትዮጵያን ደም በደም እያደረጉ ሊገዙን የተሰየሙብንን የበረዶ አሎሎ ቀጥቅጦ ፈላልጦ ለታሪክ ይስጣቸው። የጅብ ብልጽግናና የጎሳ ዘር የተፈነባቸው አታላ የፖለቲካ ቡድኖችን ጠራርገን ለማስወገድ በኢሃፓ ዙሪያ እየተሰባሰብ እንታገል የሚል ድምጼን አሰሙልኝ ለትብብራችሁ ምስጋናዬን አቀርባለሁ ሲሉ መልእክታቸውን ያደረሱን ደቀ ገሞራው ከዋሸራ ጎጃም ናቸው።
ተናስተለይ ፍኖቶችና አድማጮች በሙሉ ባሉ ጊዜ ኮሎኔሉ አሸሼ ገዳይ ያለ ነው። አንተኛ ኮሎኔሉ ከትላንት ወዲያ መለሰናዊ ያሳደገው ወንጀል እየሰራ በኢትዮጵያ ላይ ሴራ የት ሲጠነስስ የነበረና ወዘተ ተረሳንዴ። ሁለተኛ የምንሽግግር መንግስት ነው እኔ ያሸጋግራቸዋለሁ ያለው ኮሎኔሉ ተረሳንዴ። ሶስተኛ የውያኔ ንጋ መንግስት አጠንክሬ እቋዛለሁ ያለው ኮሎኔሉ ተረሳንዴ። አራተኛ ከአምስት ሚሊዮን በላይ ባለፉት 3 አመታት ውስጥ ኢትዮጵያኖችን ያፈናቀለ ኮሎኔሉ ተረሳንዴ። አምስተኛ ኢትዮጵያን በዘር ከፋፍሎ ዘርና ዘር እያጋጨ በሽብር ኢትዮጵያን እየገዛ ተረሳንዴ። ስድስተኛ ኮሎኔሉ አሸጋግራለሁ ብሎ በቧልት ብርጫ 99% ለአምስት አመት እንዲመራ ያረገ ተረሳንዴ። ሰባተኛ ኮሎኔል አብይ የአስራ ሰባቱ ደንቢደሎ ተማሪዎች ከወልፍ ጋር ተባብሮ ደብዛቸውን ያለምንም ርኅራኄ ያጠፋው ተረሳ እንዴ? ስምንተኛ ኮሎኔሉ አሁንም በሚገማው በወያኔ ሕገ መንግሥት ሽብር እየፈጠረ ሕዝብ እያፈናቀለ የዘር ማጥፋት ዘመቻውን እየቀጠለ ያለው ተረሳ እንዴ? በአጠቃላይ ከባብ እንቁላል እርግብ ይወለዳል ብላችሁ የምትጠብቁ አድርባዮች፣ ማሰፋሪና ዘረኞች ሁሉ የውድቀታችሁ ቀን ቅርብ ነው። ወገኖቼ አሁንም ለማይቀረው ድል አገርን ለማዳን ለሕዝባዊ ሽግግር መንግሥት ምስረታ ለዲሞክራሲና ለእኩልነት ከምንም በላይ ሁለገብ ትግላችንን ማፋፋም አለብን። የሰፊው ሕዝብ ትግል ይቀጥላል። ኮሎኔል እና ጆሌዎቹ አብይ ለታላቃዊ አፍሪካ ቀንድና ለፓን አፍሪካን እየታገለ ነው ይሉናል። በሳቅ ይገሉናል ያሉት እነኚህ ሰዎች በጣም ይገርማል። ድል በትግል እግዚአብሔር ይስጥልኝ። አመሰግናለሁ። ከዚራ ከቺካጎ።
ሰላም እና ጤና ሁሌ ለኢትዮጵያ ሕዝብ እመኛለሁ። ፍናቶች እንደምን ሰንብታችኋል? አዲሱ ሬሳ የቆየውን አስረሳ የሚለው አባባል ጥልቅ መልእክት ያለው እንደሆነ ሁሉም የሚስተው አይደለም። አባባሉን ለኢትዮጵያ ፖለቲካ በነዋሰው ደግሞ መልእክቱ የገዘፈ ሆኖ ነው የምናገኘው። የፊውዳሉን ስርዓት ገፍ በይደርና ቆየውና የደርግን የወያኔንና የብልጽግናውን የዳብሎስ ስራዎች ስናወራም ሁሉም ግፈኛ ፋሽስቶች ሲሆኑ እንዳባባሉ ሆኖ ያንዱ አገዛዝ አሰቃቂ ግፍ በሌላው ቀጣይ ግፈኛ ገዢ ተድበስብሶም እንዳልተደረገ ሆኖ ሲሸፋፈን እየተስተዋለ ነው። በሌላ አነጋገር የግፍ ሰሪዎች የግፍ ወቅት እድሜ እየቆጠረ ሲሄድ ግፍ እንዳልፈጸሙ ተቆጥረው በተቃራኒው ጀግና ሆነው ይዘፈርላቸዋል። ይህ አይነት ታሪክን የማንሸዋረር ሁኔታ እውነት ሆኖ እንዳይነገር ታሪኩን የምናውቀው ሁሉ ሐቁን በተገቢው ሁኔታ ማስቀመጥ አለብን። በደርጉ ፋሽስታዊ ዘመን ከግማሽ ሚሊዮን በላይ የሆኑ ንጹሃን ሰዎች በግፍ ታርደዋል። ያ በአረመኔው መንግስቱ ኃይለ ማርያም የተመራው የደርግ ፋሽስታዊ ጭፍጨፋም በታሪክ መጽሐፍ ተመዝግቦ መኖር አለበት እንጂ በወራሹ በወያኔ ጭፍጨፋ ሊደለዝ አይገባውም። የፋሽስቱ መንግስቱ ኃይለ ማርያምና የወያኔው መለስ ዜናዊ ግፎች ያው ግፍ ቢሆኑም ግን ሁለቱም በመጠንና በአይነት መለያየታቸውን መገንዘብ ጉዳዩን በታሪክ ፈትቦ ለመኖር ይረዳል። ደርግ ህዝብ ሲፈጅልል ያለና እየፎከረ እንደነበር አይዘነጋም። ገድሎ ሬሳውን ጎዳና ላይ በማስጣት እኔን እየተቀጣ መልእክቱን ያስተላልፍበት እንደነበር ስናስታውሰው ለደርግ የሰው ህይወትና የውሻ ህይወት ልዩነት አልነበራቸውም። ወያኔ ደግሞ የሚገድለው አድፍጦና ተደብቆ ነበር። እንዲያውም ከተገዳዮቹ በተዘመዶች ጋር ሀዘን የሚቀመጡ እንደነበርም ማረሳ ነው። ባለተረኛው የአብይ መንጋ ብልጽግና ደግሞ በኦነግ ማለትም ቤተ መንግስት ባለው ኦነግና ጫካ ባለው ኦነግ ሸኔ የተቀናጀ ሴራ እየተመራ በህዝቡ በተለይም በአማራው ላይ ባለፉት 3 አመታት የፈጸመው ግፍ ለዘመናት ካሰቃዩን ከደርግና ከወያኔ ብዙም ይራቅ አይደለም። በቀጣዮቹ 5 አመቶች ህዝብ ነቅቶ ራሱን ካልጠበቀ የሚኖረው ፍጅት ቀላል እንደማይሆን መናገሩ ነብይነትን አይጠይቅም። የባለተረኞቹ ካለፉት ማለትም ከደርግና ከወያኔ የሚለዩት በሺ የሚቆጠር ሰው እየፈጁ ሲጠየቁ ምን ተፈጸመ አላየውም አልሰማውም የሚል ትዕቢት የነፋው ወጠጤ መሪ ነኝ ባይ ከንቱ ፍጥረት መኖሩ ነው። ድርጊቶቻቸው በሙሉ የሚንጸባረቁት በሰው ቁስል እንጨት ሰቅስቅበት አይነት በመሆኑ የአብይ ህዝብ ችግር የማይገባው ንጉሳዊ ፍላጎት ያለው ከንቱ ፍጡር መሆኑን ይነግረናል። አብይ ጸረ ህዝብ መሆኑን እየገፋበት በመሄድ የቅርቡን ዘረኛ ሞሶሎኒውን መለስ ዜናውን አራነት አጥብቆ የሚከተልና ፖሊሲውንም የሚያራምድ መሆኑን በግል አንደበቱ ነግሮናል። አብይ ከወያኔ የተጣላው በስልጣን ጥያቄ እንጂ በፖሊሲ መለየት እንዳልሆነ ከቶም ልንዝተው አይቻለንም። ለስልጣን ያለው ጉጉት ከወያኔ ጋር አላስፈላጊ ጦርነት በመክፈት ህዝቡን እርስ በርሱ እያፋጀው እንደሆነ እያዘን እያየነው ነው። የትግራይ ወያኔና የኦሮሞ ነግ በመቶ ሺዎች ልዩ ኃይል ሲገነቡም ጀነራል አሳምነው ጽጌ 5000 ያህል ልዩ ኃይል ማደራጀቱን አብይ ስላልወደደው ሊያስቆም ሲሞክር ጀነራሉም ቢበማለታቸው መፈንቅለ መንግስት ከጎንደር ሆነው አደረጉ ተብለው በተኩስ መሃል ማለፋቸውን አይተናል። በወቅቱም ሁኔታውን ያጋለጡ ነበሩ። እንኳን የሌላው አካባቢ ሰው ቀርቶ የራሱ ያማራ ፖለቲከኞች ለአብይ ሐሰት ተሸንፈው ነበር። አሁን ግን ጀነራሉ ለአማራ መደራጀት ሲል መውደቁን መረዳት ጀምረዋል። ቢዘገይም እንኳን ተረዳችሁ ማለቱ ክፉ አይደለም። ዛሬ ወያኔ እንደልቡ እንዲሆን በአብይ ስለተፈቀደለት ከትግራይ ወጥቶ ወሎን፣ አፋርን፣ ጎንደርን እያመሰም ይገኛል። የወያኔ ግፍ ምህረት አግኝቶ ድርድር ማድረጉ እንደ ንጹህ ድርጅት ወደ ሰላማዊ ኑሮ ሊመጣ እንደሚችል ሳናለም ፈተነዋል። ላለፉት 3 አመታት ህዝቡን በተለይ ማማራውን እየጨፈጨፉ በግፍ የገደሉ ከቀየው እንዲሰደድና አላማ ቢስ እንዲሆን ያደረጉት ኦነግ ሸኔ ከፍተኛ አመራሮች ቀስ በቀስ ምህረት እየተደረገላቸው ያብይን ካቢኔ እንደሚደባለቁ መገመት የሚከብደው የፖለቲካ ወር ብቻ ይመስለኛል። በሬ ካራጂው ላል ሆኖ በብልጽግና ውስጥ የሚንደላቀቁት ያማራ ድርጅት አባላት ለአብይ ቆንጨራ በቅርቡ እንደሚዳረጉ አለመገመት ሞኝነት ይሆናል። ብልጣ ብልጡ አብይ በጸረ አማራ ፖለቲከኞች የተከበበ ነው። ብርሃኑ ነጋ፣ አንዳርጋቸው ጽጌና ሌሎችም ከበውታል። እነዚህም የሰው ትንኞች አብይ አማራውን በፖለቲካውና በውጊያው እንዲመታ ማገዶ አቀባይ ናቸው። ለብርሃኑ ነጋ አማራ ማለት መጥፎ ማለት ነው የሚል ትርጉም የሰጠው በማይመስለው አምሯቸው ውስጥ ተመርጓል። ለክ እንደ ጥንፈኞች ጸረ አማራነታቸው በንግግራቸው በጽሑፋቸውና በህልማቸው ሁሉ ተግባራዊ ሆኗል። ራስት የሚያገኙት አማራው በወርደት መኖሩን ያዩ ጊዜ ብቻ ነው። ከሁሉም በላይ ግን ፖለቲካውን ተጠቅመው ንብረታቸውን ማድለብ ነው። የወያኔ ርኩስ ተግባር ሲነሳ እና በየወያኔ ፍጡሮች ናቸውና እነሱም በሰሩት ግፍ ስለሚጠየቁ ወያኔ የሚለውን ስም ቀብረው ጁንታ ያሉት ያለ ምክንያት አይደለም። ጁንታ ሲባልና በየነበሩትን ወያኔ ላለማለት ታስቦ ነው። ጁንታ ሲሉን ጥቂት የወያኔ ቁንጮዎችን ምናልባትም በስልጣን የሚጋፉትን 20-30 የማይሞሉ ወያኔዎችን ለማለት ነው። ይህ በስም የማጭበርበር ዘዴ በእነሱ ግምት ህዝቡ የወያኔ ተባባሪ እንዳልነበሩ ያምንልናል ብለው በመገመትም ነው። እንግዲህ ፍትህለኩልነትና አድገት በቀጣዮቹ 5 አመታት ይመጣሉ ብሎ የሚገምት ካለም የተሸወደ ወይም የተመኘ ብቻ ነው። የለቀዝ ወይ ነቃብለ የጎበዝ አለቃህን እየመረጥክ መበተንና ነጻነትን ጠብቅ። ኢትዮጵያ ለዘላለም ትኖራለች ሲሉ ደብዳቤያቸውን ያደረሱን አሸናፊ ሙልጌታ ተካዛንቺስ አዲስ አበባ ናቸው።
ተከታዩን ደብዳቤ የላኩልን ግርማ ገመቹ ከናይሮቢ ኬንያ ናቸው። በቅድሚያ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች የከበረ ሰላምታዬ ይድረስልኝ። ውድ ፍኖታዎች፣ አገራችን ኢትዮጵያ ልጆቿ ተዘናክተው መጠራጠር ለምን ይብለው በሐሳውያን ከንቱ ዲስኩር ትጥቃቸውን ፈተው ዘመነ ባንዳ በመድረ ኢትዮጵያ እንዲያንሰራራ የከበረ ታሪኳ እንዲጠለሽ በቦታው የዘረኞች ተረት ተረት ታሪክ ሆኖ እንዲነስ ዜጎቿ ላይ የባርነትን ቀንበር እንዲጭን በዘረኛ ባዕዳን ሉዓላዊ ክብሯ እንዲገፈፍ ሆኗል። ውጤቱም ህሊና ቢስ፣ ራስ ወዳድ፣ ከሃዲ አድርባይ፣ ነጭ አምላክ፣ ሆዳ አምላክ ወዘተ አራስንቱ ያገርና የወገን ማፈሪያ መንጋ መዲናዋን የተቆጣጠረበት በመሆኑም አገራችን በዜጎቿ ርቆ ለማሰባ ታሪኳ እጅግ የወረደ ታሪክ ምዕራፍ ላይ እንድትገኝ የተገደደችበት ዘመን ላይ ነች። ለዚህ አበቃተን የጠበር ዘረኛ መንጋ ገዛ ስልጣኑን ለማራዘም ያካሄደውን እኛኑ የተለመዱ ሎሌዎችን ሹመት መልሶ ያጸደቀበትን ድራማ መስከረም 24 ቀን ለኢትዮጵያ የምስራች ቀን አዲስ መንግስት ተቋቋመ ይያሉ በድን እንዳየጅብ እያሽካኩብናቸው አንድ ራሱን ተኩስ መረጃ በሚል የሚታወቅ የኮሎኔሉ ወናፍ የዩቲዩብ ሰው ዓለምን ያስደመመ ድል እያስመዘገብን ነው ሲል ቢጤው የሆነው ፋና ቴሌቪዥንም እንዲሁ ጠቅላይ ሚኒስትር አብይ ኢትዮጵያን ፈሪሃ እግዚአብሔር ከሌላቸው እጅ አላቀዋል በማለት ያወድሳል። እስቲ ታያችሁ የኦርቶዶክስ ሃይማኖት ምዕመናንን በጅምላ የሚያስፈጀው አብያተ ክርስቲያናትን በእሳት የሚያጋየው መከላከያውን እንዳይንቀሳቀስ አስሮ ይዞ ላሊበላና ዋልድባን ቦሮ በላው ወያኔ እንዲዘረፍ ያደረገው ለመሆኑ ምን ያህል በድን አሽቃባጮች ቢሆኑ ነው ይህንኑ የጥላቻና የዘረኝነት ጉንጮ ኢትዮጵያን ፈሪሃ እግዚአብሔር ከሌላቸው እጅ አላቀቀ ለማለት የደፈሩት? ብልጽግና ኢህአዴግ መስከረም 24 ቀን ግንቦት 20 ስልቻ ቀልቀሎ ቀልቀሎ ስልቻ ስራተ ወያኔ ባዶ የኮሎኔል ኢትዮጵያ ከቶ ለምኔ ኮሎኔሉ ይህን አፋችን እንዳባዳባ ያለ ኢትዮጵያዊነት የተበላ መሆኑን መቀበል ስላዳገተው ህዝብንም በመናቁ በዚሁ ሽፍጥ የተሞላበት ዲስኮሩ መተርተሩ አልበቃውም። እብሪቱ ግርዶሽ ጥሎበታልና በሱ ቤት መስማት የምንፈልገውን እየነገረን ወደሚፈልገው ወስዶ ገደል ሊጨምረን ማቀዱን ማናችንም የምናውቅ ስለማይመስለው የሞኝ ልብሶ መልሶ መላልሶ ነውና ይሄው ዛሬም ያንኑ በመደጋገም ያላዝንብናል። ምን ተባለምን በምንም ስም ይጠራ ቁንጮው ከባሌም ይሁን ከመቀሌ ዛሬ እየገዛ ያለው ያው የወያኔ ህጋራዊት መሆኑን ምንም የፖለቲካ ተውኔት የሚቀይረው አይደለም። መስከረም 24 ተባለ ግንቦት 20 ብልጽግና ተባለ ኦዴፓ ኦዴፕ ተባለ ኢህአዴግ ዞሮ ዞሮ ማደሪያው ያው የገለማው የወያኔ ጓሮ። ውድ ፍኖታዎች የእናቱን ገዳይ አባዬ የሚለው እንደማያምርበት ሁሉ ወገኖቻችንን እየጨረሰ እያስጨረሰ ያለውንም ዘረኛ አገዛዝ መንግስት ማለት እንዲሁ አያምርብንም። ይልቅስ አይመሽብን ተባብረን ተመካክረን አገራችንን እናድን። ያን ማድረግ የሚቻለው ደግሞ በትግላችን የሽግግር መንግስት እናቋቁም ነውና እኔ ያሻግራችኋለሁ በሚል የሚቀልድብንን የጥላቻ አባወራ አስወግደን ህብረ ብሔራዊ እርቅ የምንፈጥርበት ሰላምና መረጋጋትን የምናሰፍንበትን እንቅስቃሴ ዛሬውኑ መጀመር አለብን። ይህን እያደረግን ኢትዮጵያዊነታቸው ወንጀል ሆኖ በየማጎሪያ ቤቱ እየማቀቁ ያሉትን የፖለቲካ እስረኞች በሙሉ እንዲፈቱ እንጩህላቸው እንታገልላቸው። በዚህ ወገናዊ ጥሪ ልሰናበታችሁ ሲሉ ገርማ ገመቹ ከኬንያ ናይሮቢ ከተማ መልእክታቸውን አድርሰውናል።
አይቲና ስትልኝ ውድ ፍኖቶችና ዘውትር በየሳምንቱ የሚተላለፉን የደብዳቤዎች አምጥ አድማጮች በሙሉ ውድ አድማጮች ሆይ የዛሬውን መልእክት በዚህ ሳምንት ኢትዮጵያ እንዲሰነበተች ይያልኩ ጀምራለሁ። እንግዲህ ወደድንም ጠላንም አሮጌውን አዲስ አድርገው በአዲስ ስም ታድሶ ከኢሃደግነት ወደ ብልጽግናነት ተለውጦ አልሸሹ ዞር አሉ አይነት መንግስት ሆኖ ዛሬ ከውጭም ከውስጥም በተጋበዙ እንግዶች ፊት ቀርቦ ቡራኬ አግኝተው እነሆ ዛሬ መስከረም 24 2017 መንግስት ሆነዋል። እንግዲህ የዚህ መንግስት እድሜ ያለው እነሱ እንዳስቀመጡት ሳይሆን አሁንም የዚህ መንግስት የስልጣን እድሜ ያለው በሚፈጸመው መልካም ስራ ጋር ተያይዞ በኢትዮጵያ ህዝብ እጅ ነው። የስልጣን እድሜው ነገር ግን ግፉ የሚቀጥል ከሆነና እንደፈሩት የስልጣን እድሜውን ባጭር የሚቀጭ መስሎ ከታየው ያው እንደተለመደው በጉልበት የስልጣን እድሜውን እያራዘመ እንዳለፉት መሪዎች ህዝቡን እየቀጠቀጠ መግዛትን ይቀጥላል ማለት ነው። በተረፈ ግን መስከረም 24 በተደረገው የስልጣን ርክክብ እንዴት ነበር እንደማን ሳጀቡት ለሚለው ጥያቄ መልሱ ከሞላ ጎደል ይህን ይመስላል ብዬ ገምታለሁ። ድሮም ራባውያን የአንድን መንግስት ዴሞክራሲያዊ አስተዳደሩ ሳይሆን በህዝቡ ላይ የሚወስታቸው ኢሰብአዊ እርምጃዎችን ዋጋ ሰጥተው እንደሚደግፉ ሁሉ አሁንም በዚህ አካሄዳቸው እነሆ ዛሬ አይሪሽ ላፈር ዘንድሮስ አታመልጭንም ብለው ጥርስ የነከሱባት ኢትዮጵያን ከጠላቶች በላይ ከሆነው ከሀገር በቀል ወያኔ ጋልቦ በየምክንያቱ ሲያስጠቃት የነበረ የምዕራቡ ኃይል ከመቀጽበት ተገልብጦ ዛሬ ከአዲሱ መንግስት ጋር አብረን እንሰራለን በማለት የአውሮፓውያን ህብረት አምባሳደሩ ልኮ ከፕሬዝዳንቷ ጋር ቀርቦ ቃለ መሐላ ሲፈጽሙ ታይቷል። እንግዲህ ያም ሆኖ ጎሽ ሰይጣን አደብ ገስቷል ብለው ሰይጣኑን አምኖ መስቀሉን በሳጥን አስቀምጦ እንቅልፋቸውንም የሚለጥጡ ቄስ አይነት ምሳሌ እንዳይሆን በይበልጥ መጠንቀቅ ያስፈልጋል። እንግዲህ በእንዲህ እንዳለ ሰሞኑ የተባበሩት መንግስታት ለኢትዮጵያ እርዳታ ሰጪ ድርጅቶች መሪዎች ላይ የተወሰደው እርምጃ ምንም እንኳን እርዳታ ፈላጊ ወገን ቁጥር ብዙ ቢሆንም የእጃዙር እርዳታቸው ግን ፍትሃዊና ነፍስ አድን እርዳታ ሳይሆን በችግር አሳቦ የሚሰጡት እርዳታ እንካ በልተ ህስበስ ተዋጋ አይነት እርዳታ ስለሚመስል ለአንድ ቀን ውሎ ለማይበልጥ እርዳታቸው ሲባል ዜጎች ለዘላለም የሚኖርባትን አገር የሚያሳጣ እርዳታ ጋር የተያያዘ ስለሆነ ይህ በተመለከተ መንግስት የወሰዳቸው እርምጃዎች በኔ ግምት ተገቢ ይመስለኛል። እዚህ ላይ ስለምግብ ካነሳን አይቀር አንድ ምሳሌ ልጠቅስ ፈልጋለሁ። ጉዳዩም ሰንበት ያለ ሲሆን ታሪኩ እንዲህ ነው። ያኔ በደርግ ዘመን አንድ ኩባዊ የእርሻ ባለሙያ ቀኑ ቅዳሜ ከሰዓት ይመስለኛል ቦታውም አጋሮ ከተማ ጂማ ከተማ አንድ ቡና ቤት በረንዳ ላይ ቡና ይዘን ቁጭ ብለናል። ወሬውም እንደ ዘንድሮ ያህል የተጋነነ ባይሆንም ስለ ረሃብ ነበር የሚወራው። ሰውየውም እንዲህ አለ፣ እኔ አገሬ ያለሁኝ በኢትዮጵያ ረሃብ አለ ሲሉ እሰማ ነበር። አሁን ግን እድል አግኝቼ ከመጣሁኝ በኋላ ሙያዬ እርሻም ስለሆነ ይህን ረሃብ እንዴት ቢደረግ መቋቋም ይቻላል ብዬ በምርመራ የታየኝን የሞከርኩት ኢትዮጵያ ውስጥ የሚበላ ቢጠፋ እንኳን ከተሞከረ ብዙ ምግብ አይነት መኖሩን አረጋግጥኩኝ ይልና ሲያስረዳ፣ ሌላው ቀርቶ የኢትዮጵያ ጥቁር አፈር ራሱ ምግብ ሊሆን ይችላል አልተሞከረም እንጂ ካለ በኋላ አያይዞ ብዙ ምግብ አይነቶች አሉ ሲል በአድናቆት አጫውቶናል። እርግጥ ነው የድሮ ሰው እንዲህ አይነት ምግቦች ችግር ይገጥመናል ብለው ስለማይጠብቅ ብዙ አልተመራመረም እንጂ ሌላው ቀርቶ እንደ ሙዝ፣ ብርቱካን፣ ዱባ፣ ፓፓያ፣ ድንችና ስኳር ድንችን የመሳሰሉ ሌሎች ምግብ አይነቶች ቢኖሩም ታዲያ በዚያን ዘመን ለነዚህ ምግቦች ብዙም ትኩረት የሰጠ ሰው አልነበረም። አሁን ግን ይህ የሆነ ትውልድ በመርመራና በፈጠራ እስካሁን ያልተሞከሩ ምግቦች በምርጥ ምግብነት የተመረጡ ሆኖ አግኝቶታል ብዬ ተስፋ አደርጋለሁ። ይህ በእንዲህ እንዳለ ነው ዛሬ አሮጌው መንግስት አዲስ መንግስት ሆኖ ተመስርቷል። ይህ መንግስት ምርጫ ያጣው ህዝብ የመረጠው መንግስት ሲሆን ታዲያ አሁንም ከዚሁ መንግስት የምንጠብቀው ምን አዲስ ነገር ይኖራል ብለን የምንጠብቅ ብዙ የውሆችም ብንኖርም እንግዲህ ወደንም ጠላንም በጥሩም ሆነ በመጥፎ ደረጃ ለውጦች ሊኖሩ ይችላሉ። ወደ ተግባር ከመጣ ግን እንደተለመደው በቃላት የተወራው ለውጥ በቃላት ደረጃ ተንጠልጥሎ መቅረቱ አይቀሬ ይሆናል። በፓርላማ ደረጃ የታየው ብልጭ ያለው ለውጥ ራሳቸውንና ወያኔን ጭምር የሚወክሉ ጭምብል ለባሽ ኦናጎች በአዲሱ ፓርላማ በሽግሽግ መልክ ትክትክ ብለዋል። ብልጽግናም የሰው አይን ወይም አፈርቶ ይሁን ብቻ ከዚህም ከዛም እያለ የሹመት ልግስና አድርጓል። ሁላችንም እንዳየነውና እንደሰማነው ከሆነ ከተቀመጠበት መቀመጫ ላይ ተነስተው እነሆ ዛሬ ተለዋጭ አዲስ ሆኜ መጣሁ በማለት ማራኪ ቃላቶችን አሁንም እንደያኔው በመናገር ህዝቡን በተስፋ ቢሞላም ህዝቡ በብዙ ቀጣፊ መሪዎች ሲታለልና ሲዋሽ ከረመ እንደመሆኑ መጠን ህዝቡ የልብ ልቡን ይዞ እስከ የተናገርካቸውን አጀንዳ ስትፈጽም ለማየት ያብቃ እያለ ወደ የቤቱ ተመልሷል። በነገራችን ላይ በዚህ ሁለት ብዙ የውጭ ሀገር መሪዎች ባይገኙም የተወሰኑ የተገኙት መሪዎች መካከል የዩጋንዳው ሙስቲቨኒ የዘርን ጉዳይ በተመለከተ ደግሞ ከዘር ተጠንቀቁ አደራ እያሉ ያስተላልፉትን መልእክት ሌላው ቀርቶ ራሱ ጠቅላይ ሚኒስትሩ ደግሞ ሊያሰምርበት የሚገባ መልእክት ይመስላል። በተረሰውላችንም ከዲሞክራሲ ጋር የተጣሉና እዛው በአገራችን ስልጣን ላይ ያሉ የከረሙም ቢሆኑ ዛሬ ምዕራቡ አይንሽ ላሰር ባለበት ጊዜ አይዞሽ ማማ ኢትዮጵያ ብለው እቤታችን ድረስ መጥተው ለሀገራችንና ለህዝቡ ላሳዩት ክብርና ለተናገሩት ምስክርነት በእውነቱ ከልብ ልናመሰግናቸው ይገባል። ይህ በእንዲህ እንዳለ ከዚህ ሳንወጣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ዕለት አለመገኘታቸው ራሱ ዜና ሆኖ ቢውልም በኔ ግምት ግን ችግርም ካለ የአባትና የልጅ ኩርፊያ ከመሆን አያልፍም። አለዚያም የፖለቲካ ጌም ሊሆን ይችላል ብዬም እገምታለሁ እንጂ እኚህ አዛውንት ያን ጊዜ የጉርብትና ዘመን አሻራቸው አገርሽቶባቸው ነው ብዬም አልገምትም። እስኪ ለማንኛውም ከሪየ ከርሞሶ ይበለን ውለን ባደረን ቁጥር የምንሰማው ገና ብዙ ጉድ ይኖራል ብዬ ይኖራል። ብቻ እግዚአብሔር ኢትዮጵያችን ይጠብቅልን ሲሉ ይህን መልእክት የላኩልን አቶ መስንቆ ጎልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ እንደምን ከርማችኋል እላለሁ። የውስጥና የውጭ ጣላቶቻችን ኢትዮጵያን ለማተራመስ ክብሯን ለማዋረድ በጥሩምባ እየተጠራሩብን ነው። የወያኔና ወነግ እንዲሁም ባገዛዙ ላይ ያሉ ዘረኞችና ካዲዎች ከዚህ የማተራመስ ተግባራቸው ሊጣቀቡ አለመቻላቸውን በተጨባጭ ከእያንዳንዱ ቡድን የተግባር እንቅስቃሴዎች መረዳት ይቻላል። ይህን መቀበልና ማመን አለመቻል ትልቅ ስህተት ነው። በዚህ ጥሪ ኢትዮጵያን ከፍቃሴ ያማራ ያፋርና የትግራይ ህዝብ በቀዳሚነት ተጎጂና ተጠቂ ቢሆንም ነገ ከነገ ወዲያ የእያንዳንዱን ኢትዮጵያዊ ጎጆ በር የሚያንኳኳ መሆኑን መረዳት አለመቻል ስህተት ነው። ወያኔ በ27 አመታት የስልጣን ዘመኑ ባፈረጠመው ወታደራዊ ኢኮኖሚያዊና ፖለቲካዊ ኃይሉ ኢትዮጵያንና ልጆቿን ከቀውስ ውስጥ ማስገባት በግንባር ቀደምትነት ተጠቃሽ ነው ቢባልም ኦነጋውያንና ብልጽግና ተብዮቹም ከወያኔ ተነጥለው የሚታዩ አይደሉም። ከቆሸሸ አስተሳሰባቸው ከዘረ ኢትዮጵያ ቅዠታቸው በቀላሉ የሚላቀቁ አይደሉም። ወያኔ ብልጽግና ብልጽግና ወያኔ የማይነጣጠሉ ናቸው። ሁሉም ጸረ ኢትዮጵያና ዘረኞች ናቸው። ከስህተት መማር የማይችሉ ከታሪክ የማይማሩ አድሮ ቃሪያዎች ናቸው። ከሰሞኑ የትግራይ ብልጽግና አመራር ተብዬዎች ለአዲሶቹ የአመራር ክልል አገዛዞች የቀረበውን ጥያቄ ላብነት ማንሳት ይቻላል። የትግራይ ብልጽግና ተብዬው ከወያኔ ጋር የተሳሰረበትን የዘርና የስግብግብነት እንዲሁም ጸረ አማራና ትግራይ ህዝብ ከሆነበት የተሰር ገመድ ያልተላቀቀ መሆኑን በተግባር አሳይቶናል። ከሰሞኑ የትግራይ ብልጽግና ተብዬው የሁመራ ወልቃይት ጠለምትና ራያ ቦታዎች ወደ ቀድሞ ቦታቸው ተመልሰው ወደ ትግራይ እንዲካለሉ መጠየቁም ተደምጧል። አድሮ ቃሪያ ቀድሞ ጥጃ ይሏል። የዚህ አይነቱን ጥሪ አስተሳሰብ ነው። ይሄ ብልጽግና ቡድን ወያኔ ኢትዮጵያን ለማፈራረስ የትግራይና የአማራ ህዝብን ታሪካዊ ትስስር ለመበጣጠስ ከወጠናቸው ከተጠቀመባቸው በርካታ ሴራዎች ውስጥ አንዱና ዋነኛው መሆኑን እንኳን መረዳት አልቻለም። የጎንደርና ትግራይ በተከዜ ወንዝ መከለላቸው በመሬት ላይ ከሚገኙ ተፋሰሶች ታሪካዊ አፈጣጠር ጋር በእጅጉ የተያያዘና የተቆራኘ ነው። ካስተዳደርም ሆነ ማህበራዊ ግንኙነትና ትስስር አንጻር ሲታይ ረጅም እድሜን ያስቆጠረ የታሪክ እውነት ነው። ራያም ቢሆን ስነ ልቦናውም ሆነ ታሪኩ የሚነግረን ወሎየነቱን እንጂ በኃይል የተጫነበትን ትግሬነቱን አይደለም። የአፋሮቹ እነ በራህሌና የዋጎቹ እነ ወፍላም የሚነግሩን ይህንኑ እውነት ነው። ዘረኞችና ሽብርተኞች ከእውነት የተጣሉ ከህሊናቸው የተጣሉ ስሜታውያንና ስግብግቦች በመሆናቸው ከእውነት ሳይታረቁ ይሞታሉ። ከስተታቸው መማር የማይችሉ ግትሮችና ደንቆሮችም ናቸው። የወያኔ በኢትዮጵያ እና ዜጎቿ የበለጠ ለትግራይ ህዝብ ጠላት ነው። ይህን በግማሽ ምዕት ዓመታት በላይ በትግራይ ወጣቶችና ተወላጆች ላይ የዘራውን ጥላቻ ያሰረጸውን የውሸት ትርክትና ዘረኝነት ከትውልድ ህሊና ውስጥ እንዲወጣና እንዲወገድ ከማንም በላይ የትግራይ ምሁራን ሽማግሌዎችና የሃይማኖት አባቶች ትልቁ ኃላፊነት አለባቸው። ዛሬ ለኢትዮጵያ መፈራረስና ለዜጎቿ ሰላምና መታወክ ወያኔ ከውጭ የአሜሪካና ግብጽ እንዲሁም ሌሎች የኢትዮጵያ ታሪካዊ ጠላቶች ጉዳይ አስፈጻሚ ሆኖ ከጉያቸው ተሸጉቷል። በአገር ቤትም ቆመንልሃል የሚሉትን ህዝባቸውንና የኢትዮጵያን ህዝብ ከከዱን ደኦነክ ሸኔ ከመሳሰሉ ዘረኞችና ጸረ ኢትዮጵያ ኃይሎች ጋር ቁርኝትን ፈጥሯል። እንደ ትሮይ ፈረስ ከባዕዳን ጠላቶቻችን የተጫኑትን ጸረ ኢትዮጵያ ተግባራትን እውን ለማድረግ ይማስናሉ፣ ይጠራራሉ። የኢትዮጵያ ህዝብ ተባብሮ ከተነሳ ሁሉም ኢትዮጵያን እናጠፋለን ባዮች ሁሉ ይወድማሉ እንጂ ኢትዮጵያ አትጠፋም። ስለዚህ ሁላችንም ከዘር ማነቆ ወጥተን ለትልቋ ኢትዮጵያ ሀገራችን ተባብረን እንስታገል ሁሉንም እናቸንፋቸዋለን ሲሉ ወንድሙ አበባው ከደብረ ታቦር መልእክታቸውን አድርሰውናል።
አገዛዙ ጭንቀቱ ስልጣኑ ያገዛዙ ቁጥር አንድ ጭንቀቱ ስልጣኑ እንጂ የህዝብ መከራ መፈናቀል እልቂት ረሃብ ስደትና የሰላም ጦት አይደለም። አገዛዙም ይህንን ችግሩን ለመቅረፍ ቀንና ሌሊት ሲተረተር ሲባዝና ሲቃተት በገሃድ ይታያል። ነገር ግን አገልጋዮቹና ተከፋይ ጀሌዎቹ በአገር ቤትም ይሁን በውጪ ተቃራኒውን ሲሰብኩን ይሰማሉ። ክፋቱ አገዛዙ ተሳስቶ እንኳን ምኞታቸውን የሚመለከት አንዲት እርምጃ ሲወስድ አይታይም። ይባስ ብሎ ካድሮቹንና ተከፋይ ቅጥረኞቹ ያልገመቱትና ያላሰቡት ፍጹም ጽንፈኝነት ስራዎችንና ድርጊቶችን ሲፈጽም ይታያል። ይህም ራሳቸውን በህዝብ ፊት ብርክ የሚያስዝ መቅሰፍት ከመሆን ሌላ ያመጣላቸው ትርፋት የለም። ኮሎኔሉ ካድሮቹ ምኞትና ተስፋ ይልቅ ጌቶቹ የሚጠይቁትና ለሚያዙት ትዕዛዝ ከመብራት ፍጥነት በቀደመ ፍጥነት ምላሽ ይሰጣል። ልክ ከመቀሌ ቅሌን ጨርቅን ሳትን ለቀሁት አሲሉት ከመርበድበዱ የተነሳ የራሱን ጦር እንኳን ሳያሳውቅ ግማሹን በጠላት ፊት እንደበተነ ጥሎም ወጥቷል። ለዚህም ህዝብና ካድሮቹ ግን ወደፊት ውሸት ዲስኩሩ የትግራይ አርሶ አደር በሰላም የአዝመራ ወቅትን እንዲያዘምር በትግራይ ጊዜያዊ ክልላዊ መንግስት ጥያቄ መሰረት ወጥተናል ባለ አፉ ውሎ ሳያድር ጋዜጠኞችንና ሚዲያ ሰራተኞችን ሰብስቦ ከወር በላይ የታሰበበትና በፕላን የተወሰደ ፖለቲካዊ ውሳኔ ነው ሲል ተደምጧል። ለዚህ እርስ በርሱ ለተጣረሰ መግለጫ ምንም አይነት ማብራሪያ በአገዛዙ አልተሰጠም። ለነገሩ ኮሎኔሉ ቅሌት ጌቱ ነው። አሁንም ጌቶቹ ያላንዳች ቅድመ ሁኔታ የተባበሩት መንግስታት የአየር እርዳታ አቅርቦት ፍቃድ ሲሉት በሰዓት ውስጥ ፈቀደ። ይህንንም በቅጽበት ተፈጻሚነቱን አጸደቀ። ምክንያቱም ስልጣኑ በእነሱ እጅ እንዳለች ስለሚያምን ነው። የተባበሩት መንግስታት ከወያኔ በደረሳቸው ሪፖርት መሰረት ከ400 በላይ እርዳታ ጭነው ወደ ትግራይ የገቡ ተሽከርካሪዎች ከ39 በስተቀር ሌሎቹ ላልተመለሱት አብዛኛዎቹ ሹፌሮች የትግራይ ክልል ተወላጅ በሆናቸው በፍተሻ ጣቢያ እንግልት ይደርስባቸዋል ስላሉ የፍተሻ ከላውን በቅጽበት ከነበረበት ወደ 2 ብቻ ማድረጉን አጸደቀ። የኢትዮጵያ ህዝብና የኢትዮጵያ ህዝብ ወዳጆች ልብ ሊሉት የሚገባው ነገር ይህ አገዛዝ የኢትዮጵያን ህዝብ ስምና ምኞትን እያጣቀሰ በትውልድ ገጾች ከመለጠፍ ባሻገር ደንታ የሌለው ፍጹም ጨካኝና አረመኔ መሆኑ የምትረዱት በምዕራብ ወለጋ የመንግስት ያለ የሰው ያለ ድረሱልን እያሉ የሲቃ ጩኸት ሲዋይታ ሲያሰሙ አፋጣኝ መንግስታዊ ምላሽ ከመስጠት ይልቅ በአረመኔው ኦነግ ታርደው የእልቂት ዜናውን በቴሌቪዥን መስኮት ሲሰማ ደስ የሚለው የአረመኔዎች ሁሉ ቁንጮ አረመኔ ግለሰብ ነው። በዋልድባ፣ በአጣኤ፣ በቆቦ፣ በላሊበላ፣ በወልዲያ፣ በራያ፣ በሰቆጣ ለደረሰው እልቂት ውድመት፣ ግድያ፣ ዝርፊያ፣ ስደት፣ ረሃብ ተጠያቂ ማን ነው? ህዝቡ አስቀድሞ መረጃና ስጋቱን አስመልክቶ ለአካባቢው የአገዛዙ አመራር አካላት ብሎም ለስርዓቱ ጠባቂ ለሆነው የጦሩ አለቆች አቤት ሲሉና ሲያሳስቡ ከመክረማቸውን ባሻገር ባላቸው መሳሪያ የሰው ኃይል ወራሪውን የወያኔ ጦር መክተውና አጥቅተው ወደፊት ሲገሰግሱ ቁሙ፣ ተመለሱ፣ መከላከያ ገብቷል እየተባሉ ለመከላከያ አስረክበው ሲወጡ መከላከያ ለወራሪው የወያኔ ጦር መሳሪያውን ጦሩን አስረክቦ ጥሎ በመውጣት የብዙ ሺህ ኢትዮጵያውያን ህይወት በፋሽስቱ የወያኔ ወራሪ መንጋ ጦር እንዲያልቁ እና ያለ የለ ህዝብ ሀብት ንብረት የቤት እንስሳት ጭምር እንዲወድሙ ሲደረግና የወራሪው ጦር በእነዚህ በተቆጣጠራቸው ቦታዎችና ከተሞች የሚኖሩ ሰዎች ሴቶችን በመድፈር አዛውንቶችን፣ ሃይማኖት መሪ አባቶችን፣ የእምነት ቤቶችን፣ አብያተ ክርስቲያናትና መስጊዶችን በማርከስ በመጸዳጃቸው በማድረግ አካባቢውን ህዝብ ስነልቦና ለመስበር አረመኔያዊ እርምጃ እንዲወስዱ ያስቻላቸው የኮሎኔል አብይ አህመድ አሊ አገዛዝ እንደሆነ መላው አማራና አፋር ማህበረሰብ በግልጽ ያወቀው ሀቅ ሆኗል። ያገዛዙ ጦር አዛዥ ዘወትር በማስ ሚዲያ እየቀረቡ ዝግጁነታቸውንና ብቃታቸውን እየገለጹ የኮሎኔሉን ትዕዛዝ ብቻ የሚጠባበቁ መሆኑን ሲገልጹ ይደመጣሉ። ይህ ማለት በቆቦ ለ600 ንጹሃን ህዝብ ቦጃኔ እንዲያልቅ ሲደረግ ተጠያቂ ኮሎኔሉ ለመሆኑ የሚጠራጠር ኢትዮጵያዊ ያለ የሚኖር አይመስለንም። ይህ አረመኔያዊ ድርጊት ከኮሎኔሉ በራሱ ጦር ከሚፈጃቸው ቦጃኔ መንጋ እንዲፈጁ የፈረደና ያጸደቀ ጨካኝ አረመኔ ግለሰብ ለመሆኑ የሚጠራጠር አካል ካለ ይህ ሰው አንድም ህሊናውን የሸጠ ወይም ደግሞ ህሊናውን የሳተ ነው ሊሆን የሚችለው። የሰሜን ወሎ ገበሬ እናንተ አትዋጉ፣ ጥይት ብቻ ስጡን፣ እኛን በቃቸዋለን እያሉ በአካባቢያቸው ሰፍረው ያሉትን የጦር መሪዎች ሲጠይቁ የሚሰጣቸው መልስ ይህንን የመፍቀድ ስልጣን ያላቸው ኮሎኔል አብይ አህመድ አሊ ብቻ ናቸው የሚል ነው። ስለዚህ ኮሎኔል አብይ አህመድ አሊ የወሎን ህዝብ እልቂት፣ ስደት፣ ረሃብና ሰቆቃ በተወካዮቹ እያስፈጸመ ለመሆኑ መጠራጠር ያለብን አይመስለኝም። አሁንም ቢሆን የበለጠ እልቂት፣ የበለጠ ሰቆቃ፣ የበለጠ ረሃብ እንዲከሰት አጥብቆ ከመስራቱ ባሻገር የተሻለ እንደማይሰራ መታመን ይኖርበታል። የኢትዮጵያ ጦር የሚባለውም የኢትዮጵያ ጦር ሳይሆን የኮሎኔል አብይ አህመድ አሊ የግል ጦርና የኢትዮጵያን ህዝብ በውሸት እየደለለ ለዘላለም በግፈኛ ስርዓቱ ስር በባርነት እንዲኖር የሚያስችለው ጉልበቱና ሀብቱ ነው። ባይሆንማ ኖሮ የሀገራችን ሉዓላዊነት በባዕድ ሱዳን ተደፍሮ ኢትዮጵያውያን በጠላት ጦር ሀብታቸው ተዘርፎ ቤታቸው ፈርሶ ለስደት ተዳርገው ያለመጠለያ ለቀን ሐሩር ለሌሊት ቁር ተጋልጠው የመከራ ህይወት እንዲኖሩ ባልፈቀደ ነበር። የዚህ ኮሎኔል ቅሌታምነት ማለቂያም የለውም። ወገኖቻችን በምዕራብ ወለጋ በአረመኔው ኦነግ እንደ እንስሳ በገፍ ሲታረዱ አንዲት መግለጫ ሰጥቶ የማያውቀው ሰው አገራችንን ወራ፣ በጉልበት የያዘችው ሱዳን የመፈንቅለ መንግስት ሙከራ ተደረገባት ሲባል ከፀሐይ ብርሃን በፈጠነ ፍጥነት ተረጋጊ፣ እኔ አጋጣሚውን ተጠቅሜ ያሽውን ግዛት አላስለቅቅሽም የሚል አይነት መልእክት ለሱዳን መንግስት ልኳል። ይህም አንድ ግልጽ ያደረገው ሀቅ አለ። ያም ሀቅ ሱዳን የኢትዮጵያን ግዛት ወራ የያዘችው በአብይ አህመድ አሊ ፍቃድ መሆኑ ነው። ኮሎኔሉ በሚመሰረተው አዲስ የአገዛዙ ህልሙን ለማሳካት የሚያስችለውን እቅዶች ለማስፈጸም አዲሷን ኦሮሚያን እውን የሚያደርግበትን ስትራቴጂ አጠናክሮ መቀጠል፣ ሌላው ስልጣኑን ለስልጣኑ ስጋት የሆኑትን ሊሆኑ የሚችሉትን በአስተማማኝ ደረጃ ማውደም፣ ካልተቻለም ማዳከም፣ ስርዓቱን ማስቀጠል ነው። ኮሎኔሉ ከብሔረተኝነት ህልሙን ለማሳካት እንደሚሰራ በገሃድ የተናገረበት ለመጥቀስ ያክል ኦቢኤን የኦሮሞ ብሮድካስቲንግ ኔትወርክ ላይ ከምርጫ በኋላ ቀርቦ በኦሮምኛ ኢንተርቪው ሰጥቶ ነበር። ሰሞኑን ከምርጫ በኋላ ጋዜጠኛው እንዲህ ሲል ይጠይቀዋል፣ አንዳንድ ሰዎች ወይም ኦሮሞዎች አብይ አህመድ ካርቶናል፣ ሰቦኑማ ገኔጅራ፣ ሐመም ሰቦኑማ ዴገታ ሲለው፣ ይህ ማለትም ትርጉሙ በግርድፉ አብይ አህመድ ከርቶናል፣ ምን ያክል ብሔረተኛ ነው ወይስ ብሔረተኝነትን ደግፋል የሚል ነበር። የኮሎኔሉ መልስ ከኔ ጋራ በትግል ውስጥ የሌሉ መሆን አለባቸው፣ ቢኖሩ ኖሮ ይህንን አሁን የጠቀኝን ጥያቄ አይጠይቁኝም ነበር ሲል መልስ ሰጥቷል። አዎ እስከዛሬ ተነስተው የነበሩ የኦሮሞ ብሔረተኞች ሁሉ በከፍተኛ ደረጃ ኦሮሚያን ለመመስረት በትጋት የሰራና እያስፈጸመ ያለ የኦሮሚያን ሁሉ ለማድረግ የታገለ ኦሮሞ አክቲቪስት ካለ አብይ አህመድ ብቻ እንደሆነ ነው። እርግጥ ነው ኮሎኔሉ የባለ ተረኝነትን ስልጣኑን በመደምባት ያደረገው እድገት በገሃድ የሚታይ ነው። ስለዚህ አገዛዙ ኢትዮጵያ ለማስቀጠል ሳይሆን ኦሮሚያን መመስረት በትጋት እየሰራ መሆኑ ነው። በተለይ በዚህ ውስጥ የውሸት ድራማ የተሞላበት ምርጫ ያሳየን አንድ ሀቅ ቢኖር በአጃቢነት የተሰለፉት የውሸት ተቃዋሚዎችና አስመሳዎች ጭምብላቸው ወልቆ ማንነታቸው በገሃድ መታየቱ ነው። አማራ የለም ከሚለው እስከ አማራ ነኝ ለአማራ መጥ ቆም ያለው እያለ የሚያቀራረው ቡድን ባንድነት ቆሞ ተቃቅፎ በገሃድ መታየታቸው ነው። በአማራ ክልል አክን ትፍ ተብሎ የተተፋው ኢዜማ ቁንጮ መሪ እንደዛ ሲተፋበት ሲሰደብ ሲወገዝ አይኑን በጨዋጥቦ በአማራ ክልልና በአዲስ አበባ ለዜግነት ፖለቲካ የበላይነት ታገላሉ ሲል በህዝብ ፊት ሲምል ሲገዘት የነበረው ዛሬ ጭምብሉ ወልቆ የብልጽግና ካድሬነቱን በኮረኔሉ በእርጥባን መልክ በተሰጠው ሹመት ተረጋግጧል። ዛሬ የኢትዮጵያ ህዝብ ልብ ሊለው የሚገባው የሱን ብሶት እየዘመሩ የሱን እልቂት እያወጉ የሱን ረሃብ እያማረሩ ነገር ግን በዚህ ግፈኛ ስርዓት ለዘላለም እንዲገዛ አጥብቀው የሚሰሩ በውስጡ ተሰግስገው እንዳሉ መሆኑ ነው። በማንነቱ በእምነቱ በዘሩ በቋንቋው ተነጥሎ የዘር ማጥፋት ጦርነት ታውጆበት በገፍ ሲያልቅ በሰው እየነገዱ በስሙ እየነገዱ ከእልቂት ያልታደጉት አስመሳዮችም በዚህ የመከራ ዘመን በገሃድ ተጋልጠዋል። አንድ ከተማ እንዳለ በማንነቱ ተለይቶ ሲወድም ከአንድ ቀን ሰልፍ ባሻገር ያላስተናገደ የአማራ ህዝብ ተቆርቋሪና ጠበቃ ነኝ የሚል የአማራ ድርጅት ከካድነት ከካድዩ አንዳርጋቸው ጽጌ ጎን ሲታይ መልእክቱ አስመሳይ ተቃዋሚዎች በስም ነጋዴዎች ድል አድርገናልና ድላችንን በአደባባይ እናክብር የሚል መልእክት ይመስላል። የዚህን ግፈኛ የጠባ ብሔረተኝነት ቁንጮ መሪን ስርዓት ሲመት አያይዘው በአዲስ መንግስት አዲስ ተስፋ ሰንቀው ኢትዮጵያን ወደ ተሻለ የብልጽግና ዘመን ለማሸጋገር የወሰኑና የቆረጠ መንግስት ነው ሲሉ በሰፊው ይደመጣሉ። ለመሆኑ የኮረኔሉ አገዛዝ ስልጣንና መብት አጥቶ ነው እንዴ ኦነግ ሰፊውን የአማራ ህዝብ ከምኖርበት ስፍራ ሀብቱን ንብረቱን ዘርፎ አረጋውያንን ህፃናትን ሴቶችን ህመምተኞችን እንደ እንስሳ ሲያርድ እርምጃ መውሰድ ያልቻለው? የአዲስ አበባ ነዋሪዎችን በኮረኔሉ ሹሞች መነታከለውምና በአዳነች አቢቢ ትእዛዝ በላያቸው ላይ ቤታቸውን እያፈረሱ ለአዲስ ሰፋሪዎች ሲያድሉ ማስቆም ያልቻለው ስልጣን ስላልነበረው ነው? የኦነግ ሸኔ አጣኤ ሙሉ በሙሉ አውድሞ ከ300,000 በላይ ዜጎችን ለስደት ለመከራና ለሞት ሲዳርግ ኮረኔሉ ድምፁ ያልተሰማው በኦነግ ሸኔ እስር ቤት ውስጥ ታስሮ ነው? ኮረኔሉ መቀሌን ለቀን የወጣ ነው የትግራይ ህዝብ የጥሞና ጊዜ ለመስጠትና ያዝመራው ወቅቱንም እንዲጠቀም ሲልና ከፈለገን ተመልሰን መቀሌን መቆጣጠር እንችላለን ሲል የነበረው ኮሎኔል ወያኔ ራጃ ቆፖን ወልዲያን ሸቆጣን ዳንሻን አፋርን ሲቆጣጠርና ሲወር ከ600 በላይ ንጹሃን በወያኔ በቆቦ ብቻ ሲታረዱ ኮሎኔሉ ማስቆም ያልቻለው ስልጣን አጥቶ ነው? ይህንን ጥያቄ የማቀርበው ለኮሎኔሉ አይደለም፣ ምክንያቱም ኮሎኔሉ ስልጣን ስላጣው ነው ሲል አልተሰማም። እንዳውም ጥሩ አርገው እልቂቱን ስደቱንና የአማራን መፈናቀል የሚያስፈጽሙ ጀነራሎችን እየመረጠ ብቁነታቸውን እያረጋገጠ እያስመሰከረ በአጣኤ በቤኒሻንጉል በወለጋና በወሎ ሲሾም ነው የታየው። የኔ ጥያቄ ለታማኝ ተቃዋሚዎቹና አሁንም ያላንደት ሐፍረት ኮሎኔሉ አዲስ መንግስት አዲስ ተስፋ ይዞ መጥቷል ደስ ብሎናል ደስ ይበላችሁ ሲሉን ለሚደመጡት ነው። ዛሬ ይህችን ከመኖሪያው ተፈናቅሎ በባዶ ሜዳ ላይ ፈርሶ እንደ ዝንብ ሲረግፍ ግፈኛው ኮሎኔል የቅንጦት ድግሱን በመድነዋ እያጣጣፈ ይገኛል። እነዚህ ታማኝ ተቃዋሚዎች አሁንም ኢትዮጵያ አሸነፈች ይሉናል። የትኛዋ ኢትዮጵያ? በሱዳን በተወሰደችው ወይስ ደግሞ በኦነግና በወያኔ የአማራዎች እርድ ቄራነት የተለወጠችው? ወይስ በተፈናቀሉና በተራቡ በበሽታ የሚማቅቁባት ኢትዮጵያ የተሞላችዋ ኢትዮጵያ? የትኛዋ ኢትዮጵያ ናት ያሸነፈችው? ኮሎኔሉ እንደጠገበ ኮርማ የሚያገሳባት? ወይስ አማሮች በአሸባሮች ታፍነው የህልፈተ ህይወታቸውም ሰዓት ደቂቃና ሰኮንድ የሚቆጥሩባት? አዎ ይህች ኢትዮጵያ ከሆነች አሸንፋለች። አዎ ይህች ኢትዮጵያ ከሆነች ኮሎኔል አብይ አህመድ አሸንፏል። አዎ ከሃዲ ታማኝ ተቃዋሚዎች አሸንፈዋል። አዎ ጠባብ ብሔረተኞች፣ አድርባይና የምዕራባውያን ቅጥረኛ ባንዳ ምሁራኖች አሸንፈዋል። ሌላ የሆነ ነገር የለም። የኢትዮጵያ ህዝብ ከዚህ የውሸት ድራማ ያገኘው ጥቅም ቢኖር ጠላቶቹ በአሸንፈናል በሚል መኩራራት ይሁን በድንቁርና ጭምብላቸውን ጥለው ከቀጣሪያቸው ጎን በመቆማቸውና ታማኝነታቸውን በቀጣሪያቸው መጽሐፍ ቅዱስ ወይም ደግሞ ቁርአን በሆነው ወያኔ ያወረሰውን ህገ መንግስት ተብዬ ህግ አራዊት ጨብጠው ቃለ መሐላ ሲፈጽሙ ማየት ነው። ስለዚህ ይህንን ህግ አራዊት ይጠብቁት፣ ሊንከባከቡት፣ ያሳድጉት፣ ያሳፉት፣ ያጠድቁት ቃለ መሐላ ከፈጸሙ አውሬዎች ምንም ለውጥ እንደማይመጣ ማመን ነው። ይህንንም አምነን እኛ ኢትዮጵያውያን ትግላችንን አንድነታችንን አጠናክረን ለማይቀረው ፍልሚያ ራሳችንን አስተጋጅተን መገኘትና መታገል እንዳለብን ነው። ስለዚህ ኢትዮጵያውያን አንድነት ትግሉን አጠናክረን መቀጠል ይኖርብናል። ኢትዮጵያ በሐቀኛ ልጆቿ ክንድ ተከብራና ታፍራ ለዘላለም ትኖራለች።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።